ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ ጥቅምት 11 2013 ዓመተ ምህረት ዝግጅታችን ጀመረ። በደቡብ ክልል በቤንች ሸኮ ዞን ጉራ ፈረዳ ወረዳ ማንነታቸው ያልታወቀ የተባሉ ታጣቂዎች በፈጸሙት ጥቃት አንድ ሕፃንን ጨምሮ 15 ሰዎችን መግደላቸውንና 5 ማቁሰላቸውን የክልሉ ፖሊስ ኮሚሽን አስታውቋል።
ምንም ዞን አካባቢ ነው ያለሁት። አሁን ባለው ሁኔታ ያው መደናገጥ ካልሆነ በስተቀር ከዞኑና ከፌደራል ጸጥታ ጋር ሆኖ ከህብረተሰቡ ጋር በጋራ ሆነን እየሰራ ነው። ለህብረተሰቡ መቀልጦ እየሰጠ ነው። በተለያየ መንገድ የሚያጠቃቸውን መረጃዎች ቀሞ ለማቅረብ የሚደረገው ሰው ተጠናክሮ እየቀጠለ ነው ያለው።
የደቡብ ክልል ፖሊስ ኮሚሽነር ነቢዩ እያሱ ናቸው የሰማችኋቸው። በአብይ ርዕስ ዘገባ አለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ሳዬ ነኝ። የናይጄሪያ የተቃውሞ ሰልፈኞች የተደነገገውን የሰዓት እላፊ ገደብ ችላ በማለት ዛሬ ሰልፍ ማካሄዳቸው ታውቋል። የዩናይትድ ስቴትስ መንግስት ናይጄሪያ ያሉት አሜሪካውያን ጥንቃቄ እንዲያደርጉ የሚመክር መግለጫ አውጥቷል። በመግለጫው መሰረት አብዛኞቹ የተቃውሞ ሰልፎች ሰላማዊ ቢሆኑም ግጭቱ አበይት ድልድዮችና መተላለፊያዎች እንዲዘጉ አድርጓል። ቢያንስ በርካታ የፖሊስ ጣቢያዎች በእሳት እንደጋዩ የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ ጠቁሟል። የናይጄሪያ ወታደሮች ትናንት ሌሊት የፖሊሶች የጭካኔ ተግባርን ይቃወሙ በነበሩት ሰልፈኞች ላይ ተኩስ መክፈታቸው ተዘግቧል። የግዛቲቱ አገረ ገዢ አንድ ሰው መገደሉን አስታውቀዋል። አገረ ገዢው ባባጂዴ ሳንዎ ኦሉ በዛሬው ዕለት በትዊተር ገጻቸው ባስተላለፉት መልእክት እንዲህ ያለ ሁኔታ በአካባቢው የማይዘወተር መሆኑንና ሟቹ በእርግጥ ሰልፈኛ መሆን ያለመሆኑን መርማሪ ባለስልጣናት መንስኤውንም ጭምር በማጣራት ላይ ናቸው ብለዋል። ሰልፈኞቹ የሚቃወሙት የፖሊሶች የጭካኔ ተግባርንና በሀገሪቱ ያለውን ሙስና እንደሆነ ተዘግቧል። ዘጋቢዎቻችን ሪቻርድ ግሪን እና ኢሻ ሳራይ ያጠናቀሯቸውን ዘገባዎች አጣምረው አሉላ ከበደ ያቀርበዋል።
አገረ ገዢው መጀመሪያ በናይጄሪያዋ ግዙፍና በንግድ መናኸሪያይቱ ከተማ የባለጸጋ ሰዎች መኖሪያ አካባቢ የተካሄደ ተኩስ 30 ሰዎች መቁሰላቸውን፣ ከነኚህም ውስጥ ቀላልና መካከለኛ ጉዳት የደረሰባቸው 25 ሰዎች በሕክምና ተረድተው ወዲያውኑ መለቀቃቸውን፣ 3 ሰዎች በጽኑ የተጎዱ ሕሙማን መርጃ ሕክምና እየተደረገላቸው መሆኑንና የቀሩት ሁለቱም በተመሳሳይ ሕክምና ሲረዱ ቆይተው መውጣታቸውን ነበር በመዘርዘር በትዊተር ያስተላለፉት። ይህ ከኛ ቁጥጥር ውጭ የሆኑ ኃይሎች በታሪካችን ጥቁር ነጥብ ያሳረፉበት ምሽት ነው ያሉት አገረ ገዢ ሳኖ ሲሆኑ የተጎዱትን ሰዎች በጎበኙበት ወቅት የተነሳ ፎቶግራፍ አያይዘው ባስተላለፉት መልእክት ምንም ይሁን ምን የመጨረሻው ኃላፊነት የኔ መሆኑን እረዳለሁ። ስለሆነም የጉዳዩን ስረ መሰረት መርምሮ ከትክክለኛ ድምዳሜ ለመድረስ ከፌዴራል መንግስቱ ጋር በመተባበር እሰራለሁ ብለዋል። ቆይተውም ለግዛቲቱ ህዝብ ባሰሙት ንግግራቸው ፖሊስ በሰላማዊ ሰልፈኞች ላይ እንዳይተኩስ የተሰጠውን ትዕዛዝ ፍላጎታቸውን ለመፈጸም አመቺ አጋጣሚ ያገኙ ወንጀለኞች በፈጠሩት ሁኔታ ድንገቱ ያልታሰበ መንገድ ሊከተል ችሏል ብለዋል።
ነገሩን ግልጽ ለማድረግ ያህል አንድም በስልጣን ላይ ያለ አገረ ገዥ ጦር ሰራዊቱ ኃይል የሚጠቀምበትን ደንብና አሰራር የማይቆጣጠር መሆኑን ማስረዳት ያስፈልጋል። ይሁንና አሁን ሰራዊቱ ኃይል ለመጠቀም የሚከተለውን ደንብና አሰራር እንዲሁም በስፍራው ተሰማርቶ የነበረው የናይጄሪያ ጦር ትላንት ለወሰደው እርምጃ የተከተለው አሰራር ላይ ምርመራ እንዲጀመር አድርጌያለሁ። ይሄ ምርመራ ለአገሪቱ ከፍተኛ የጦር ባለስልጣናት እንዲያጤኑትና እንዲሁም የአገሪቱ ጦር ኃይል አዛዥ ፕሬዚደንቱ በጉዳዩ ጣልቃ ገብተው በትናንትናው ምሽት የሆነውን ሁሉ በዝርዝር መመልከት እንዲችሉ ለማድረግ ትኩረታቸውንም ለመሻት ነው።
አገረ ገዢው በኋላም በሌጎስ በአገሬው ሰዓት አቆጣጠር ከቀትር በኋላ ከ10 ሰዓት አንስቶ ለሚቀጥሉት 24 ሰዓታት የሚዘልቅ የሰዓት እላፊ ገደብ ደንግገዋል። ዩናይትድ ስቴትስ በናይጄሪያ የሚገኙ አሜሪካውያን ግጭቶች እየተበራከቱ በመጡባት ምዕራብ አፍሪካዊቷ ሀገር የሚያደርጉትን እንቅስቃሴ በጥንቃቄ እንዲያከናውኑ አሳስባለች።
የዋይት ሀውስ ቤተ መንግስትና ዲሞክራቶች የሚበዙበት የህዝብ ተወካዮች ምክር ቤት በኮሮና ቫይረስ መዛመት ምክንያት ችግር ላይ የወደቁትን ለመርዳት የሚያስፈልገው የሁለተኛ ዙር ወጪን ለመመደብ በሚያደርጉት ውይይት የእርቅ ግልግል የማድረግ ፍላጎት እንዳላቸው የተወካዮቹ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ገልጸዋል። ናንሲ ፔሎሲ ትላንት ለዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ጋር በስልክ እንደተነጋገሩ ገልጸው ዛሬ ከውጭ ሀገር ጉዟቸው ሲመለሱ ውይይቱን እንቀጥላለን የሚል ተስፋ እንዳላቸው ተናግረዋል። ፔሎሲ ለዲሞክራቶቹ የሥራ ባልደረቦቻቸው በጻፉት ደብዳቤ ወደ ስምምነት በተቃረብንበት በአሁኑ ወቅት ከምኑቺን ጋር ባደረኩት ንግግር የበለጠ ግልጽነትና የጋራ እምነት ተንጸባርቋል ብለዋል። በዩናይትድ ስቴትስ ክፍለ ግዛት ኖርት ካሮላይና ያለ አንድ መራጭ የምርጫ ድምፁን በፖስታ ቤት በኩል ሲልክ ከምርጫው ዕለት በፊት እስከላከው ድረስ ድምፁ ከምርጫው ቀን በኋላም ቢሆን ይቆጠራል ሲል አንድ የፌዴራል ይግባኝ ፍርድ ቤት በይኗል። በኮሮና ቫይረስ ስጋት ምክንያት ሰዎች በአካል በምርጫ ጣቢያዎች ሄደው ከመምረጥ ይልቅ በፖስታ ቤት በኩል መላክ በሚፈልጉበት በአሁኑ ወቅት የፖለቲካ ፓርቲዎችና የመብት ቡድኖች እያንዳንዳቸው ክፍላተ ግዛት ስለሚያደርጉት የሕግ ለውጥ እየተጨቃጨቁ ነው። የጀርመን ፖሊሲ አውጪዎች የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በአገሪቱም ሆነ በአውሮፓ ላይ ወሳኝ ተጽዕኖ ይኖረዋል በሚል ውጤቱን እየተጠባበቁ መሆኑ ተዘግቧል። የአሜሪካ ድምፅ ዘጋቢ ጃኮብ ረስል ከበርሊን የላከውን ዘገባ ደረጀ ደስታ ያቀርበዋል።
በአውሮፓ ካሉ አገሮች በተለየ መልኩ የአሜሪካ ፕሬዚደንታዊ ውጤት በአገራቸው ላይ ተጽዕኖ እንደሚኖረው አብዛኞቹ ጀርመኖች ያምናሉ። በአውሮፓ ትልቋ ኢኮኖሚ የሆነችው ጀርመን 36,000 የሚሆኑ የአሜሪካ ወታደሮችን ታስተናግዳለች። በአመት ወደ 200 ቢሊዮን ዶላር የንግድ ልውውጥ በማድረግ ለዩናይትድ ስቴትስ ከአውሮፓ ትልቋ ሸሪክ ናት። ይሁን እንጂ ፕሬዚደንት ትራምፕ ጀርመን መክፈል የሚገባትን የኔቶ አባል አገራትን መዋጮ አትከፍልም በማለት መክሰስ ከጀመሩ በኋላ በሁለቱ አገራት መካከል ያለው ወዳጅነት ቀዝቅዟል። አንዳንድ የጀርመን ፖሊሲ አውጪዎች ከአትላንቲክ ባሻገር ስላለው የሁለቱ አገሮች የወደፊት ወዳጅነት አሳስቧቸዋል። ከጀርመን ማርሻል ፈንድ ቶማስ ክሌን ባርክሆፍ እንዲህ ይላሉ።
This road has been bumpy over the last 4 years with the United States. That is less about Europe, more about other things in the world, or less about protecting.
ባለፉት አራት አመታት ውስጥ መንገዱ ብዙ መሰናክል የበዛበት ነበር። ዩናይትድ ስቴትስ ስለ አውሮፓ በጥቂቱ በዓለም ስላለው ሌላ ነገር ደግሞ በትልቁ ማሰብ ጀምራለች። የዓለምን ፍርሃት ተባቂነቱን ወይም ፍርሃት የማስከበር ኃላፊነቱንም ቀንሳለች። ይህች ሀገር የተሰራችው በዚያ ፍርሃት ነው። ስለዚህ እየተደረገ ያለውን ለውጥ ያስተዋለች ራስዋንም በዚያ አንጻር ማስተካከል ይኖርባታል።
በዚህ አመት ትራምፕ በጀርመን የሚገኙ የአሜሪካ ወታደሮችን ብዛት ለመቀነስ መወሰናቸው አሜሪካ ለኔቶ አባል አገራት የገባችውን ቃል ኪዳን ስለማክበሯ ጥርጣሬ ፈጥሯል። በጀርመን የሚታየው ስጋትና ተቃውሞ በሁሉም ዘንድ አይደለም። ቀኝ አክራሪው ለጀርመን አማራጭ ፓርቲ የትራምፕ አስተዳደር በጀርመን የሚገኙ የአሜሪካ ወታደሮችን ቁጥር መቀነሱን ደግፎታል። አንዳንዶቹ እንዲያውም ፕሬዝደንትነቱን ማንም አሸነፈ ማንም ሊጠቀሙበት የሚገባ አዲስ አጋጣሚ የፈጠረ መሆኑን ይገልጻሉ። የጀርመን የውጭ ግንኙነት ካውንስል ሶፊያ ቤከር እንዲህ ይላሉ።
It is not a result of the Trump presidency that the United States has set other priorities for themselves, which lie in the Asia Pacific, for example.
እኔ እንደሚመስለኝ ይህ በትራምፕ ፕሬዝደንትነት አሜሪካ ቀድሚያው ለሌሎች ለምሳሌ እንደ እስያ ፓሲፊክ አካባቢ ሀገሮች ላሉት ስለሰጠች የተፈጸመ ነው የሚለው ውሸት ነው። ይልቁንም አውሮፓውያን አድገው ራሳቸውን ከዩናይትድ ስቴትስ ጥገኝነት ማላቀቅ ያለባቸው ጊዜ አሁን ይመስለኛል።
ውጤቱ ምንም ይሁን ምን ከአትላንቲክ ባሻገር ያሉት በተለይም እዚህ በጀርመን የሚገኙት ብዙዎቹ እንደሚያምኑት ለበጎም ይሁን ለመጥፎ መጪው ለውጥ ከጫፍ ደርሷል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ትላንት ያወጣው አዲስ ጥናት አሜሪካ ውስጥ ካለፈው ጥር እስከ ያዝነው ወር ባለው ጊዜ ውስጥ ወደ 300 ሺህ የሚጠጉ ተጨማሪ ሰዎች በሞት ተለይተዋል። ከነሱም 2/3ኛዎቹ በኮሮና ቫይረስ እንደሞቱ ጥናቱ አመልክቷል። የፌደራሉ የጤና አገልግሎት እንደሚለው በዚህ የጊዜ ክልል ውስጥ ከሞቱት 299,028 ተጨማሪ ሰዎች ከ198,000 በላይ የሚሆኑት ወይም 2/3ኛዎቹ የሞቱት በኮሮና ቫይረስ ሳይሆን አልቀረም። ዩናይትድ ስቴትስ ውስጥ በተለይም በኮሮና ቫይረስ የተጠቁት ጥቁር አሜሪካውያን፣ የላቲን አሜሪካ ዝርያ ያላቸውና በእድሜ የገፉ ሰዎች መሆናቸው ታውቋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል በገለጸው መሰረት ዩናይትድ ስቴትስ ውስጥ በቫይረሱ የሞቱ ሰዎች ብዛት ከ221,000 በላይ ደርሷል። በኮቪድ ምክንያት በሞቱት ሰዎች ብዛት ከዓለም ቀዳሚ ሀገር መሆኗ ቀጥሏል። በመጨረሻም ናሳ በሚል አጽሮት የሚታወቀው የዩናይትድ ስቴትስ የጠፈር አገልግሎት መንኮራኩር ትላንት ለአጭር ጊዜም ቢሆን አንዱን አስትሮይድን መንካቷ ታውቋል። የመንኮራኩሯ ተልዕኮ አፈርንና ጠጠሮችን ሰብስቦ ወደ የብስ ማምጣት ነው ተብሏል። ኦሲሪስ አርኤክስ የተባለችው መንኮራኩር አስትሮይድ ቤኑ በተባለው ከየብስ 321 ሚሊዮን ኪሎ ሜትር ርቆ በሚገኝ ላይ ተልዕኮዋን እንደፈጸመች ተዘግቧል። ናሳ እንደሚለው ከመንኮራኩሯ በተገኘው አሃዝ መሰረት ተልዕኮው በተጠበቀው መሰረት ተከናውኗል። ነገር ግን ምን ያህል ቁስ መያዟን ለይቶ ለማወቅ የሳይንስ ጠቢባን ገና አንድ ሳምንት ያስፈልጋቸዋል ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት 11 2013 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በመላው ዓለም የሚገኙ የጤና ባለሙያዎችን በማስተባበር የኢትዮጵያን የጤና ዘርፍ ለማገዝ የተቋቋመው ሰዎች ለሰዎች ድርጅት 14ኛውን ዓመታዊ ጉባኤ አካሂዷል።
አንዱ ፒፕል ቱ ፒፕል እንደ ፕሮጀክት አድርጎ ከወሰዳቸው ኢትዮጵያን ከመደባቸው ስራ በላይ ተጨማሪነት ከዚያ በላይ ሄደው አልፈው ጥሩ ስራ ሰሩ ሊመሰገኑና ሪኮግናይዝ ሊደረጉ ይገባል በሚል በተለያዩ ካታጎሪዎች ላይ አንደኛው ለምሳሌ በሜዲካል ኤሪያ ላይፍ ታይም አቺቭመንት ለረጅም ጊዜ ሌላ ሀገር ሄደው እንደኛ ሊኖሩ ሲችሉ ችግሩን የኔ ችግር ነው የራሴ የሀገሬ ችግር ነው ብሎ እዚያው ኢትዮጵያ ላይ የሚሰሩ የሚያስተምሩ ስንት ህዝብ ያፈሩ ጃይንት ኢትዮጵያ ውስጥ እነሱን በየአመቱ ሪኮግናይዝ እናደርጋለን።
በዚህ ምሽት በኢትዮጵያውያን በአሜሪካ ዝግጅት ይዘናል። አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በደቡብ ክልል በቤንች ሸኮ ዞን ጉራ ፈርዳ ወረዳ ማንነታቸው ያልታወቀ የተባሉ ታጣቂዎች በፈጸሙት ጥቃት 13 ሰዎችን መግደላቸውንና 5 ማቁሰላቸውን የክልሉ ፖሊስ ኮሚሽን አስታውቀዋል። 9 ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽነር ነቢዩ ኢያሱ ለቪኦኤ ገልጸዋል። ተጨማሪ ፌዴራልና የክልሉ ጸጥታ አስከባሪዎች ወደ አካባቢው መግባታቸውን ኮሚሽነሩ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው።
በደቡብ ክልል በንች ሸኮ ዞን ጉራ ፈርዳ ወረዳ ሾቢ ቀበሌ ማንነታቸው አልታወቀም በተባሉ የታጠቁ ቡድኖች ሲቪሎች መገደላቸውና መቁሰላቸውን የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ነቢዩ ሳያስ ለቪኦኤ ተናግሯል።
ህይወታቸው ያለፉ ሰዎች ወደ 13 ናቸው። የአምስት ሰው አካል ጉዳት ደርሶበታል። እንደዚህ የተሰማንን ካዘን ገልጸናል።
ኮሚሽነሩ እንዳሉት አንድ ህፃንን ጨምሮ 13 ሰዎች መገደላቸውና ሌሎች 5 ሰዎች መቁሰላቸውን አብራርቷል። ከጥቃት አድራሾች ውስጥ በህብረተሰቡ ጥቆማ 9 ተጠርጣሪ ወንጀለኞች መያዛቸውን ገልጠዋል።
ጉዳዩ ከህብረተሰቡ ጋር በተደረገ ውይይት ተሰቡ ወደ 9 የሚሆኑ ሰዎች ስሩ ነው ምርመራ እየተጣራ ነው ያለው። ምርመራው በተጠናከረ መንገድ ይቀጥላል። አጠቃላይ የአጋጣሚ ነው የሚዘው አካባቢ ነው ያለው። አሁን ባለ ሁኔታ ያው መደናገጥ ካልሆነ በስተቀር ከዞኑና ከፌደራል ጸጥታ ጋር ሆኖ ከህብረተሰቡ ጋር በጋራ ሆነን እየሰራን ያለ ህብረተሰቡ አቀልጦ እየሰጠ ነው። የተለያየ መንገድ በሚያረጋቸውን መረጃዎች
ወንጀሉ በድንገት ተፈጸመና አሰቃቂ በመሆኑ የአካባቢው ህብረተሰብ ተደናግጠው ቀያቸውን የለቀቁ ሲሆን የማረጋጋትና ወደ ቤታቸው እንዲገቡ የማድረግ ስራ እየተሰራ መሆኑንም ተናግሯል። ጥቃቱ ማንነትን መሰረት ያደረገ መሆን አለመሆኑን ሙሉ ምርመራው ሲጠናቀቅ እናሳውቃለንም ብሏል።
የተለያየ ማንነት ያላቸው አካላት ህይወታቸው አልፏል። ምርመራው ሲጠናቀቅ ደግሞ ሙሉ መረጃ ይፋ እናደርጋለን።
ጥቃቱ የደረሰው በጦር መሳሪያ ነው ኮሚሽነር? ህብረተሰቡ ለጸጥታ ኃይሎች መረጃዎችን በመስጠት ትብብር በማድረግ ወንጀለኞችን ለህግ ለማቅረብ እየተሰራ ያለው ስራ ተጠናክሮ እንዲቀጥል ጥሪ ያቀረቡት ኮሚሽነሩ የአካባቢውን ሰላም ወደ ነበረበት ለመመለስ ተጨማሪ የፌዴራልና የክልሉ ጸጥታ አካላት ወደ አካባቢው መግባታቸውንም ተናግሯል።
የክልሉ ጸጥታ ኃይልም የፌዴራል ጸጥታ ኃይልም ገብቷል። የዞኑ ፖለቲካ አመራሩ ጸጥታ ኃይሉም ገብቶ እያረጋጋ ነው የሚገኘው። ከዚህ ጋር ተያይዞ ሌላ ስጋት ውስጥ ስለሆነ ያለ ስጋት ከመቀነስ አንጻር ከቤታቸው የወጡ አካላት መልሰን ወደ ቤት የማስገባትና የፍጹም ሰላም እንዲሰማቸው ተጨማሪ ጸጥታ ያስገብተን አካባቢውን ተቆጣጥረናል።
የወረዳው ፖሊስ አዛዥ ኢንስፔክተር በቀለ በየነም የጥቃቱ ሰለባ የሆኑትን የማሳከምና ንብረታቸውን የመጠበቅ ስራ እየሰሩ መሆናቸውን ተናግሯል።
ለማረጋጋት እኔም አሁን እዛው ቦታው ላይ ነው ያለሁት። በድጋሜ የለቀቁ ሰዎች አሉ። የእነሱን እርሻና እህል እየጠበቅን ያለን ወደ ቀያቸው እንድመለስ እያሰባሰብን ነገ እንዲገቡ እያደረግን።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ በበኩላቸው በጉራ ፈርዳ ወረዳ ሾቢ ቀበሌ በጸረ ሰላም ኃይሎች ዜጎች በመገደላቸው የተሰማቸውን ሀዘን ገልጠዋል። ከህብረተሰቡ ጋር በመቀናጀትም ለዜጎች ሞት ምክንያት የሆኑ የጸረ ሰላም ኃይሎችን በህግ እንዲጠየቁ የማድረግ ስራ ይሰራልም ብሏል። አሁን ጥቃቱ ከደረሰበት ከጉራ ፈርዳ ወረዳ ከአመታት በፊት በርካታ ዜጎች በማንነታቸው የተነሳ መፈናቀላቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ዮናታንን ለዘገባው። የትንታኔው መጽሔት ይቀጥላል። የአንበጣ መንጋ በትግራይ ክልል እያደረሰ ያለውን ጉዳት ለመጋፈጥ የሚያስችል ኮሚቴ ማቋቋሙን የትግራይ ብልጽግና ፓርቲ ገልጿል። ኮሚቴው አንበጣውን ለመከላከል የሚያግዝ ገንዘብ በእርዳታ እንደሚያሰባስብና አዲስ አበባ ላይ ነገ የሚካሄድ መርሃ ግብር ማዘጋጀቱን አስታውቋል። ሙሉጌታ አጽባሀ ከመቀሌ ተጨማሪ አለው።
በትግራይ ክልል የአንበጣ መንጋ ሊያደርሰው የሚችል ጉዳት ለመከላከልና ጉዳት የደረሰባቸው አርሶ አደሮችን ለመደገፍ ሀብት ለማሰባሰብ የትግራይ ብልጽግና ፓርቲ ኮሚቴ ማቋቋሙ ገልጿል። የኮሚቴው አስተባባሪና በአዲስ አበባ ብልጽግና ጽህፈት ቤት የሴክተር ተቋማት ማስተባበሪያ ኃላፊ አቶ ሀፍታይ ገብረ እግዚአብሔር ለአሜሪካ ድምፅ እንደገለጹት ኮሚቴው ከክልሉ ተወላጆችና ሌሎች ኢትዮጵያውያን ድጋፍ ለማሰባሰብ መቋቋሙ ገልጸዋል።
ኮሚቴውም ከተለያዩ የትግራይ ባለሀብቶች የኢትዮጵያ ባለሀብቶች እገዛ ድጋፍ እያሰባሰብን ነው። ሁለት የባንክ አካውንቶችን ከፍተናል። ማንኛውም ኢትዮጵያዊ እርዳታ ብሔር የለውም፣ ጾታ የለውም፣ ሁሉም እጁን እንዲዘረጋ ጥሪ እያቀረብን ነው። ነገ ሐሙስ በ11 ሰዓትም በሸራተን አዲስ እናካሄደው የቴሌቶን እዛ ላይ ድጋፍ አሰባስበን ተደራሽ ለማድረግ ስራ እየሰራን ነው። ይህንን የተሰበሰበው ድጋፍ በሁለት ፌዝ ነው ለማድረስ እያቀድን ያለ ነው። አንደኛ እስካሁን ጥቃት በሚያደርሱባቸው አካባቢዎች አንበጣውን ለመከላከል የሚያስችሉ ጥሬ እቃዎች በመግዛት ለወጣቱ ማከፋፈል ነው። ኬሚካል ሊሆን ይችላል። ሌሎች ለሰብል መሰብሰቢያ የሚሆኑ መሳሪያዎችንም በመግዛት ማከፋፈያ የሚሆን ድጋፍ ይሆናል። ሁለተኛው ፌዝ ደግሞ በአንበጣ የተጠቁ አካባቢዎች ለይቶ አጥንቶ ምርታቸውን፣ ሰብላቸውን፣ የተጎዳባቸውን ማህበረሰቦች ለይተን ቀለባቸውን የምንተካበት የምንደግፍበት አላማ የያዘ ፌዝ አለ። ስለዚህ በሁለት ፌዝ የሚከናወን ድጋፍ ይሆናል።
የሀብት ማሰባሰብ መርሃ ግብር አካል የሆነው ነገ ሐሙስ በአዲስ አበባ ከተማ በሸራተን አዲስ ሆቴል የገንዘብ ማሰባሰቢያ ቴሌቶን መዘጋጀቱም አቶ ሀፍታይ ገልጸዋል። ሁሉም ኢትዮጵያውያን ድጋፍ እንዲያደርጉ ጥሪ አቅርበዋል። አቶ ሀፍታይ በፌዴራል መንግስትና በትግራይ ክልል መንግስት መካከል በግልጽ አለመግባባት ተፈጥሮ እያለ ያሰባሰባችሁትን ገንዘብ ለህዝቡ በየትኛው መንገድ ሊደርሰው ይችላል ብለን ለአቶ ሀፍታይ ጠይቀን ምላሽ ሰጥተዋል።
የፌዴራል ተቋማት በትግራይ ክልል ውስጥ አሉን። እነዚህ የፌዴራል ተቋማት የተጎዳውን አካባቢ፣ ድጋፍ የሚያስፈልገውን አካባቢ ለይተውና አጥንተው ይሰጡናል። በእነሱ በኩል አድርገን ለተጎዳው አካባቢ እንዲደርስ እናደርጋለን ብለን ነው ተነሳ ነው።
አንበጣ ለመከላከል እየተደረገው ያለው እንቅስቃሴ ከክልል ከክልሉ ጋር የሚደረግ ማንኛውም ግንኙነት የፌዴሬሽን ምክር ቤት በወሰነው መሰረት የሚካሄድ ይሆናል ሲሉም አቶ ሀፍታይ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ወደ ተከታዩ ዘገባ እንለፍ። በአማራ ክልል የተዛመተው የአንበጣ መንጋ በኦሮሞ ብሔረሰብ አስተዳደር ዞን ከ14000 ሄክታር በላይ ላይ ባለ የሰብል ምርት ላይ ጉዳት ማድረሱን አርሶ አደሮችና የዞኑ አስተዳደር ገልጸዋል። መስፍን አራጌ ዝርዝሩን ይዟል።
በባቲ ወረዳ ጨቆርቲ ቀበሌ አካባቢ ለሚኖሩት የ60 አመቱ ሰይድ አህመድም ሆነ ኑሯቸውን ጉሬ ቀበሌ ላደረጉት የ47 አመቱ አብዱ ሙስጠፋ እንዲህ አይነት አደጋ ሲያጋጥማቸው የመጀመሪያቸው ነው። የበረሃን በጣ ጉዳት ማድረሱን ከመገናኛ ብዙሃን ልሳን ይሰሙ የነበሩት አርሶ አደሮች አደጋውን ፊት ለፊት ለመጋፈጥ ተገደዱ። በብሔረሰብ ዞኑ በስድስት ወረዳዎች ውስጥ የሚገኙ 61 ቀበሌዎች በአንበጣ መንጋው ተወረው በሰብል በግጦሽና በቁጥቋጦ ማሳ ላይ ጉዳት ደርሷል። በተለይ ባቲ ወረዳ ሰፊ ጉዳት ከደረሰባቸው አካባቢዎች ቅድሚያውን ይይዛል። አርሶ አደሮች እንደሚሉት ወረዳውን ከመሰረቱት 26 ቀበሌዎች ከ20 በላዩ ያንበጣ መንጋው ሰለባ ናቸው። አርሶ አደር አብዱ 50 ኩንታልና ከ50 ኩንታል በላይ የሚያመርቱበት መሬታቸው ሙሉ በሙሉ ከጥቅም ውጭ ሆኗል። የማስተዳድራቸውን 11 ቤተሰብ እንዴት ይዤ እዘልቃለሁ ከሚል ህሊና ሙግት ጋርም ግብ ግብ እንዲያዙ ይናገራሉ።
እኛ እንግዲህ ማሽላ ነው የምንገራው። ማሽላም ማሾን መሰረትም ሁሉም ገሳ በለው ሁሉም ገልቷል።
የ9 ቤተሰብ አስተዳዳሪ የሆኑት አርሶ አደር አብዱም ከማሳቸው የሚያፍሱት ምርት ይቅርና ዶሮ ጭራ የምትለቅመው ፍርፋሪ እንዳልተረፋቸው ገልጸዋል።
ጉዳቱ ከፋ ነው፣ እኛ ጋር ከፋ ነው። እኛ ባቲ ወረዳ 03 ቀበሌ ጨቆርቲ ይባላል። ምንም የዶሮ የሚሰጥ እንኳን ይዞ ገባ የለም። ሐሙስ ማክሰኞ እኛ ላይ ውሎ እኛ ላይ አድሮ ያው ተናፋ በጠያራም ምንም
በአውሮፕላን ርጭት ተደርጎ ነበር ማለት ነው።
ተደርጓል።
እንደ ዞኑ ምክትል አስተዳዳሪ ኤብሬ ከበደ መግለጫ አንበጣው የነፋስ አቅጣጫን ተከትሎ ስለሚንቀሳቀስ አንዳንዴ የመቀነስ አንዳንዴ ደግሞ የመጨመር አዝማሚያ ያሳያል።
ደዌ ሀረዋና ባቲ ወረዳ ላይ የመቀነስ አዝማሚያ አለው። ቢሌጡ ሙጋና እርጥማ ፍርሴ ወረዳዎች ላይ ደግሞ የመጨመር ትሬንድ ነው ያለው። የነፋስ አቅጣጫ ተከትሎ ትላልቅ መንጋ እየገባ ነው ያለ። ቢሌጡ ሙጋ ወረዳ ላይ በሸዋሮ ቤት በኩል ያሉ ቀበሌዎችን በከፍተኛ ደረጃ እያጠቃ ነው ያለው። አርጡማ ፎርሲም እንደዚሁ አንድ ሁለት ቀበሌዎች ላይ ከፍተኛ ጥቃት እየፈጸመ ነው ያለው።
አቶ ብሬ እንደሚያስረዱት የአንበጣ መንጋው በዞኑ 17772 ሄክታር ሰብል ላይ ጉዳት ሲያስከትል ከዚህ ውስጥ 14440 ሄክታሩ ሙሉ በሙሉ ከጥቅም ውጭ ሆኗል። ይህ ደግሞ በአካባቢው ምርታማነት ላይ አሉታዊ ተጽዕኖ ያሳድራል ባይ ናቸው።
እጅግ በጣም ምርታማነታችን ላይ ከፍተኛ ተጽዕኖ ያሳድራል። በዚህ አመት በቂ ርጥመት አግኝተን ስለነበረ እንደ ዞን 1.7 ሚሊዮን ኩንታል ምርት እናገኛለን ብለን ነበር አቅደን የነበረው። ነገር ግን ባቲ ወረዳም፣ ጅሌ ጥሙጋም፣ ደዌ ሀረዋም፣ አርጡማ ፉሲም ያደረሰው ጉዳት በቀላሉ የሚገመት አይደለም። በተለይ ባቲ ወረዳ ላይ ከፍተኛ ጉዳት አድርሷል። ስለዚህ ምርታማነታችን ላይ ያለው ተጽዕኖ ጠንከር ያለ ነው የሚሆነው።
አርሶ አደሮቹ የዕለት ደራሽ እርዳታም ሆነ በዘላቂነት የሚቋቋሙበት ብልሃት ይፈጠር ዘንድ ጥያቄ አላቸው።
ምርሽን እየጠየቅን ነው ከራዳን ደግሞ ያለን ሀብት ሽጠን እስካልቁ ድረስ እናበላለን እንጂ ምን ትደረሳል? እኛ እንግዲህ የምንደረግም የለንም። ወደ መንግስት እየጮህነን
ምክትል አስተዳዳሪው ለአርሶ አደሮቹ ጥያቄ ሲመልሱ
ጉዳቱ እጅግ በጣም ከፍተኛ ከመሆኑ ጋር ተያይዞ የመጀመሪያው ያው የስነ ልቦና ግንባታ ነው። መንግስትም ረጂ ድርጅቶችም ህብረተሰቡም እርስ በርስ እንደሚደርሳላቸው እና ምንም መፈናቀልና ጉዳት እንደማይደርስ ከጎናቸው እንዳለን መተማመን ነው። ሁለተኛው በመስኖና በብላጊ በሚገኙ አጋጣሚ ያጡትን ምርት እንዲተኩ ማድረግ ነው። የመስኖና ብላጊ አጋጣሚ የማይኖራ ያላቸው አርሶ አደሮች ደግሞ እንስሳት ሀብት ላይ ተሰማርተው የኑሮ መሰረታቸው እንዲሻሻል አድርገን ለመቋቋም ነው ጥረት እየተደረገ ያለው። የዕለት እርዳታ የማቅረብ ስራው ተጀምሯል። ከክልል 2000 ኩንታል ስንዴና 210 ኩንታል አልሚ ምግብ ወረ ገብቷል። ከፌዴራልም መጓጓዝ እንደጀመረ መረጃዎች አሉ።
በዞኑ በውስን የአውሮፕላን ርጭት ግን ደግሞ በተጠናከረ ህዝባዊ ርብርብ አንበጣውን ለመከላከል የተደረገው ጥረት መንጋው ወደ አጎራባች ዞኖች እንዳይሸጋገር ከማድረግ ከማድረግ ባለፈ የተወሰነ የሰብል ምርትም ለማትረፍ መቻሉን ከዞኑ የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባ እንዝለቅ። ሱዳን ለአሜሪካውያን የሽብር ጥቃት ሰለባዎችና ለቤተሰቦቻቸው የብዙ መቶ ሚሊዮን ዶላር ካሳ ለመክፈል በተስማማችው መሰረት ስትከፍል ከሽብር ደጋፊ መንግስታት መዝገብ እንሰርዛታለን ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ። ሪፖርተራችን ሜጋን ዲዞር ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
ሚስተር ትራምፕ ስምምነቱን ታላቅ ዜና፣ ትልቅ እርምጃ እየወሰደ ያለው አዲሱ የሱዳን መንግስት ለዩናይትድ ስቴትስ የሽብርተኝነት ሰለባዎችና ለቤተሰቦቻቸው 335 ሚሊዮን ዶላር ሊከፍል ተስማምቷል። ገንዘቡን ሲያስገባ ሱዳንን ከሽብርተኝነት ደጋፊ መንግስታት መዝገብ ስሟን እሰርዛለሁ ሲሉ ትናንትና በትዊተር ገጻቸው ላይ አስፍረዋል። ሱዳን ከዩናይትድ ስቴትስ የሽብርተኛ ደጋፊ መዝገብ መውጣቷ እጅግ የሚያስፈልጋትን ብድርና እርዳታ ከዓለም አቀፍ ተቋማት ማግኘት እንድትችል እድል ይሰጣታል። ከእስራኤል ጋር የዲፕሎማሲ ግንኙነት እንድትመሰርትም መንገዱን ሊያመቻች ይችላል ተብሏል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ፕሬዝዳንት ትራምፕን አመስግነዋል። በሽብርተኝነት ደጋፊነት መፈረጃ ሀገራቸውን እንደጎዳትም አክለው አስታውቀዋል። የሱዳን ህዝብ ሽብርተኝነትን ፈጽሞ ደግፎ አያውቅም ብለዋል ጠቅላይ ሚኒስትሩ። ዩናይትድ ስቴትስ የወሰደችው እርምጃ ለዲሞክራሲ ሽግግራችን ጠንካራ ድጋፍ የሚሰጥ ይሆናል ሲሉም አክለዋል። ሱዳን የምትከፍለው ካሳ አልቃይዳ እንደ አውሮፓውያን አቆጣጠር በ1998 ኬንያና ታንዛኒያ የዩናይትድ ስቴትስ ኤምባሲዎች ላይ ባደረሳቸው የቦምብ ጥቃቶች እንዲሁም በ2000 ዓመተ ምህረት የመን ወደብ ላይ በዩኤስኤስ ኮል መርከብ ላይ በደረሰው የቦምብ ጥቃት ሰለባ ለሆኑ አሜሪካውያን የሚውል ሲሆን ሱዳን በሁለቱም ጥቃቶች እጇ አለበት ተብሎ በዩናይትድ ስቴትስ ፍርድ ቤት ድምዳሜ እንደተሰጠበት የሚታወስ ነው። በኤምባሲዎቹ ላይ ለደረሱት ጥቃቶች ሰለባዎች የቆመ ሱዳን ቴረር ቪክቲምስ የተባለ ቡድን ደግሞ አብዛኞቹ ሰለባዎች ስምምነቱን እንዳልተቀበሉ ነው የተናገረው። የካሳ ክፍያው ዩናይትድ ስቴትስ ለተወለዱ አሜሪካውያን ቅድሚያ የሚሰጥና የውጭ ሀገር ተወላጆች ሆነው በዜግነት አሜሪካዊ ለሆኑት ከነሱ እጅግ ያነሰ ክፍያ የመደበ በመሆኑ አልተቀበሉትም ብሏል። የናይሮቢው ጥቃት ሰለባዎች አሜሪካውያን ቤተሰቦች ተጠሪ ኤዲት ባርትሊ በበኩላቸው ስለ ካሳው ስምምነት የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴርና የሱዳንን መንግስት አመስግነዋል። የመስከረም አንድ የሽብርተኛ ጥቃት ሰለባዎች የሱዳን የካሳ ክፍያ ስምምነትና ያን ተከትሎ በዩናይትድ ስቴትስ ኮንግረስ ከመከሰስ ነጻ ልትደረግ የምትችል መሆኑ የሳቸውን ደንበኞች የካሳ ጥያቄ ጉዳት ሊያስከትልበት እንደሚችል ስጋታቸውን ገልጸዋል።
ተከታዩ ዘገባ ወደ ምርጫዎችና የመረጃ ጉዳይ ይወስደናል። አሁን መረጃ እየተሰራጨ ያለበት መንገድ ሲታይ የሚታመነውን ዜና ከማይታመነው ለመለየት በጣም አስቸጋሪ የሆነ ነው። ይሁን እንጂ የቴክኖሎጂ ድርጅቶች ወገንተኛ የሆኑትን የሚዲያ ተቋማት በመለየት ተጠቃሚዎች ትክክለኛውን ዜና ከሐሰቱ እንዲለዩ እየረዷቸው መሆኑን እየገለጹ ነው። የቲና ትሪንን ዘገባ ደረጀ ደስታ ያቀርበዋል።
በርካታ አሜሪካውያን ዜናዎቻቸውን የሚያገኙት ትዊተርን ጨምሮ ከተለያዩ የኢንተርኔት ድረገጽና ማህበራዊ ሚዲያዎች ነው። ምርጫውን አስመልክቶ የሚለቀቁ መረጃዎች ከመብዛታቸው የተነሳ የመረጃዎች መጨናነቅ ተፈጥሯል። አንዳንዶቹም ዜናዎች ወይም መረጃዎች ተሟልተው አለመቅረባቸው ብቻ ሳይሆን እስከናካቴውም ውሸት ናቸው። ከናይት ፋውንዴሽን የትምህርትና አስተዋጽኦ ዲሬክተር የሆኑት ጆን ሳንድስ እንዲህ ይላሉ።
8 in 10 Americans are now concerned that misinformation will play a role in the outcome of the election.
ከአስር አሜሪካውያን ስምንቱ የምርጫውን ውጤት በመወሰን ረገድ መረጃ ትልቅ ድርሻ ይጫወታል ብለው ያስባሉ።
ታዲያ ይህ ከሆነ አብዛኞቹ አሜሪካውያን ትክክለኛ ያልሆነ መረጃ ሲወጣ ለይተው ያውቁት ይሆን? የግራውንድ ኒውስ ራስ አስፈጻሚ ሃርሊን ኮር እንዲህ ይላሉ።
We are expecting the news consumer to actually do the work and recognize, is this news true? Is this biased? Is it not?
እኛ መረጃዎችን የሚጠቀሙ ሰዎች ይህ ዜና ልክ ነው ይሄ ወገናዊ ይሆን የሚለውን የመለየት ስራ ይሰራሉ ወይም ለይተው ያውቃሉ ብለን እንጠብቃለን።
ለዚያም ነው ሃርሊንኮር እና ሸሪካቸው ግራውንድ ኒውስን ያቋቋሙት። እነሱ እንደሚሉት በተመሳሳይ ጉዳይ የወጡ ዜናዎችን ማነጻጸሪያ መድረክ ወይም ፎረም ሲያበጅ ግራውንድ ኒውስ በዓለም የመጀመሪያው ነው።
So say it's a political story about elections. We'll show you how all the way from far left to far right are covering it so you can compare.
ለምሳሌን በልና መረጃው ስለ ምርጫ ያወጣ የፖለቲካ ዜና ይሆናል። ስለዚህ ያንን ዜና ከግራስ ከቀኝ ጫፍ ድረስ ያሉት የመገናኛ ብዙሃን በሙሉ እንዴት አርገው እንደዘገቡት እናሳያለን። ያንን ማነጻጸር ይቻላል።
የግራውንድ ኒውስ ድረገጽ መፈለጊያው ተቀጥያ ዌብ ብራውዘር ኤክስቴንሽን ዜናዎቹ ሲወጡ ወዲያውኑ ሌሎችንም ዘገባዎች አብሮ ለማመሳከሪያ ወይም ማነጻጸሪያ አያይዞ ያወጣል። እንዲህ ይላሉ ሃርሊን።
With a single click you can then figure out what else is available. What are the other spins on the same story?
አንዱን ዜና አንድ ጊዜ ብቻ በመንካት ልክ የሱ አይነት ተመሳሳይ ዜናዎች ምን ምን እንዳሉ ማየት ይቻላል። ያንኑ ዜና ሌሎች እንዴት አርገው አጣመው ወይም አቃንተው እንዳቀረቡትም ወዲያው ማወቅ ያስችላል።
መገናኛ ብዙሃኑ ምን ያህል ወገንተኛ እንደሆኑ ለይቶ የሚያሳይ መድረክን የፈጠሩት የallsides.com ስራ አስፈጻሚ ጆን ጌብልም ተመሳሳዩን ተናግረዋል። ሁሉም ሰው ወገንተኛ ነው ይላሉ።
We are all biased. We're biased by everything we know, by our life experience, and everything we don't know.
ሁላችንም ወገንተኝነት አለብን። በመናውቀው ነገር ሁሉ ወገንተኞች ነን። ስለ ህይወት ልምዳችንም በመናውቀው ነገር ሁሉ ሆነ በማናውቀውም ቢሆን ወገንተኞች ነን።
ጃን ጌብል አድሏይና ወደ አንድ ወገን ያደሉ ወገንተኛ ሚዲያዎችን ደረጃ ለይቶ የሚያሳይ ማመሳከሪያ መስራታቸውን ተናግረዋል። ገና ከርዕሳቸው አንስቶ ቀኙን መካከለኛውንና ግራውን የያዙትን ነጥሎ የሚያመለክተውን ደረጃ የሚሰጠውን የደረገጽ መድረክ መፍጠራቸውንም ገልጸዋል።
We automatically bring out different points of view. So our first three results of any search you do on a news story will give you three different perspectives on that same topic.
የተለያየ አመለካከት ያላችሁን ወዲያውኑ ነጥለን የምናወጣቸው። ስለዚህ በአንድ ተመሳሳይ ዜና ወይንም ርዕሰ ጉዳይ ገና ከመነሻው በተለያዩ የዜና አውታሮች ሶስት የተለያየ አመለካከቶች መንጸባረቃቸውን ወዲያውኑ ማየት ይችላሉ።
የተገልጋዮችን አጠቃቀም የሚያጠኑት ሳሚር ፓቲል ተጠቃሚዎች የሚያግዛቸው ማንኛውንም መድረክ የተዛባውን የመረጃ ስርጭት ለመቀነስ ያስችላል ይላሉ። ጤናማ የሆነው ጥርጣሬ እንዲፈጠር ማድረግም ያስፈልጋል ባይናቸው።
And this doesn't have to be very lengthy or extensive, just a short blurb that says this might be questionable or you might want to look further into it. Just that.
And ጥያቄ ብቻ ማስተውስ ነው። ይሄ ነገር እውነት ሊሆን ይችላል? ይሄንን ነገር ውሸት የሚያደርጉት ነጥቦች ሊኖሩ አይችሉም? ይሄንን ጥያቄ ለመጠየቅ የምትወስደው አፍታ እዚህ ጋር በጣም ጠቃሚ ነው።
በዚህ የምርጫ ወቅትና ከዚያም በኋላ ሐሰተኛውን የቅጥፈት ወሬ ከትክክለኛው ዜና መለየት የሚቻለው በዚህ መንገድ ብቻ ነው ይላሉ ባለሙያዎቹ። ለአፍታም ቢሆን ትንፋሽ በመውሰድ ቢያንስ ይህ ነገር እውነት ይሆን እንዴ ብሎ በመጠየቅ
የዜናና የመጽሔቱ ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ስርጭታችን በተጨማሪ በተመሳሳይ የአየር ሞገዶች ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይ እንገኛለን። ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን VOA Horn of Africa ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐይ፣ ዋና አዘጋጅ ትዝታ በላቸው፣ እኔም የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገር። ኢትዮጵያውያን በአሜሪካ በመላው ዓለም የሚገኙ የጤና ባለሙያዎችን በማስተባበር የኢትዮጵያን የጤና ዘርፍ ጥረቶች ለማገዝ የተቋቋመው ሰዎች ለሰዎች ድርጅት 14ኛ ዓመታዊ ጉባኤውን አካሂዷል። የኢትዮጵያ ጤና ጥበቃ ሚኒስትርን ጨምሮ በርካታ እንግዶችና ዕውቅ የጤና ባለሙያዎች በተሳተፉበት በኢንተርኔት በተካሄደው በዚህ ጉባኤ ላይ ኮቪድ-19ን ጨምሮ በተለያዩ የጤና ጉዳዮች ላይ ሙያዊ ንግግሮች ተሰምተዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ጨምሮ የሙያና ማህበረሰባዊ አስተዋጽኦ አበርክተዋል ለተባሉ ሰዎች ዕውቅና ተሰጥቷል። ዝርዝሩን ደረጀ ደስታ ለኢትዮጵያውያን በአሜሪካ አዘጋጅቶታል።
የፒፕል ቱ ፒፕል የኢትዮጵያን ጤና ዘርፍ በሙያ በትምህርትና የእውቀትን ሽግግር በማድረግ ለመደገፍ እዚህ በዩናይትድ ስቴትስ ተቋቋመ ድርጅት ነው። በኢትዮጵያም ቅርንጫፍ ከፍቶ ፕሮጀክቶችን በማካሄድ ላይ ይገኛል። ድርጅቱ ዘንድሮ የተቋቋመበትን 22ኛ ዓመቱን ይዟል። በየዓመቱ የሚያካሄደው በጤና ጉዳዮች ላይ የሚያተኩረው ዓለም አቀፍ ኮንፈረንስ ከተጀመረ 12ኛ ዓመታዊ በዓሉን ያከበረው በወቅቱ ባለው የኮቪድ ምክንያት በአካል ሳይሆን በድረገጽ አማካኝነት ነው። በዚህ ዝግጅት ከአሜሪካና ከኢትዮጵያና ከተለያዩ የዓለም ክፍሎች የተለያዩ እንግዶች ተሳታፊና ተካፋይ ሆነውበታል። በርካታ ኢትዮጵያውያን እና ኢትዮጵያውያን ወዳጆች የሆኑትን የሕክምና ባለሙያዎች የሚሳተፉበትን ይህን ድርጅት ያቋቋሙትና አሁንም በፕሬዝደንትነት በማገልገል ላይ የሚገኙት ዶክተር እናውጋው ማህሪ ሲሆኑ የዛሬ የኢትዮጵያውያን በአሜሪካ እንግዳችን ናቸው። ጤና ይስጥልን ዶክተር ናውጋ።
ጤና ይስጥልኝ።
ስለ ድርጅቱ ትንሽ ያስተዋውቁና ከዛ በኋላ ስለ ኮንፈረንሱ ይንገሩ።
በቅድሚያ በዚህን ኮንፈረንስ በማዘጋጀት በመሪነት የቦርዱ ቸርማን ዶክተር አንተን ሀብቴ፣ ቫይስ ፕሬዚዳንት ፕሮፌሰር ከበደ በእኛ ከሜዮ ክሊኒክ እና ቮለንተሮችን አብሮ ቀን ተቀን የሰሩትን ላመሰግን እፈልጋለሁ። ይሄ ኮንፈረንስ 12ኛ ዓመቱን ያከበረው ግን ፒፕል ቱ ፒፕል ከተመሰረተ ከ22 ዓመት በላይ ነው። 10ኛ ዓመቱን ኢትዮጵያ ሲያከብር እኔ ደግሞ ዲያስፖራ ላለው መጠን አንድ ተመሳሳይ ኮንፈረንስ አረግን። ያንን ኮንፈረንስ ቀጥለን ነው በየዓመቱ ፕላትፎርም የተጠቀምንበት። ያ ማለት ምንድን ነው? ኢትዮጵያ ፖሊሲ ሜከርስ፣ የዩኒቨርሲቲ መሪዎች፣ የተለያዩ ጥሩ ስራ የተሰሩ ስራዎችን እየተመረጡ እዚህ ፕላትፎርም ላይ ፕሬዘንት እየሆኑ እንደ ሌሰንስ ለርንድ እና ኢትዮጵያ ላይ ደግሞ በጣም ኢምፖርታንት የሆኑ የሕክምና ዘርፎችን ማለት እስካሁን በልብ ህመም ላይ፣ በካንሰር፣ በዲያቢቲስ በመሳሰል በኩላሊት በሽታ ላይ በመሳሰል በየአመቱ የተለያዩ ዘርፎች እየተመረጡ ኮንፈረንስ ይደረጋል እና እዚያ ኮንፈረንሱ ላይ እንዳሉት ፖሊሲ ሜከርስ ከዚህ ከስቴት ዲፓርትሜንትም ከዋይት ሀውስም ከኢትዮጵያ ደግሞ ከተለያዩ ጤና ጥበቃ ከተለያዩ ዩኒቨርሲቲዎች እንግዶች እየካበል ውይይት ይደረጋል፣ ጥናት ይቀርባል። እንደሱ ነው እንግዲህ ዋና። በዚህ አመት ደግሞ የተለየ የሚያደርገው ዋናው ኮቪድ ላይ ያተኮረ ነው እና አንድ ሆቴል ላይ መሰባሰብ ስለማይቻል በኮቪድ ምክንያት በዙም በዌቢናር ነው የተደረገው። ይህ መጀመሪያ የተደረገውን ኮንፈረንስ ከኢትዮጵያ አልፎ አሁን በፓን አፍሪካ ደረጃ ተስፋፍቶ ግሎባል ሆኗል። አሁን እዚህ ኮንፈረንሱም ላይ ከሳውዝ አፍሪካ፣ ከናይጄሪያ፣ ትንሽ ከአውሮፓ፣ ከኢትዮጵያ፣ ከዚህ ከኖርዝ አሜሪካ የተሰባሰበ ምሁራን፣ ፖሊሲ ሜከርስ፣ ኒው ጄኔሬሽን የተገኙበት ኮንፈረንስ ነበር።
ዘንድሮ በዚህ ባደረጋችሁት የ12ኛው የኮንፈረንስ ዝግጅት ላይ ሽልማቶችም አበርክታችኋል። ለምንድን ነበረ ሽልማቱ የተበረከተው? ምን ስላደረጉ ነው?
እንግዲህ አንዱ ፒፕል ቱ ፒፕል እንደ ፕሮጀክት አድርጎ ከወሰዳቸው ኢትዮጵያን ከመደባቸው ስራ በላይ ተጨማሪነት ከዚያ በላይ ሄደው አልፈው ጥሩ ስራ ሲሰሩ ሊመሰገኑና ሪኮግናይዝ ሊደረጉ ይገባል በሚል በተለያዩ ካታጎሪዎች ላይ አንደኛው ለምሳሌ በሜዲካል ኤሪያ ላይፍ ታይም አቺቭመንት ለረጅም ጊዜ ሌላ ሀገር ሄደው እንደኛ ሊኖሩ ሲችሉ ችግሩን የኔ ችግር ነው የራሴ የሀገር ችግር ነው ብሎ እዚያ ኢትዮጵያ ላይ የሚሰሩ የሚያስተምሩ ስንት ህዝብ ያፈሩ ጃይንት ኢትዮጵያ ውስጥ እነሱን በየአመቱ ሪኮግናይዝ እናደርጋለን። ምሳሌ በዚህ አመት ፕሮፌሰር መስፍን አርያን የተደረገው እና በሌላ በኩል ደግሞ ራይዚንግ ስታር ደግሞ አሜዚንግ ስራ የሚሰሩ በኢትዮጵያ ውስጥ እነሱንም አንዱ ካታጎሪ ስኖ በዚህ አመት ዶክተር ኤባ አባተን ያደረገው። ሌላው ደግሞ በኮሚኒቲ ስራ አድቫንስ በማድረግ ብዙ በማድረግ በዚህ አመት የተደረገው ታማኝ ነው በየነ ለምን እዚህ ከሚሊዮን ዶላር ብዙ መልታ ሚሊዮን ዶላር ሬዝ ያደርጋል። ለሱ ለፖለቲካል አክቲቪዝም ሳይሆን በኮሚኒቲ ውስጥ አሁን ፒፒ አሁን እንዳውም ጥቁር አንበሳ ውስጥ ሳኒታይዘር ኢንጂነር ስቲያል የሚመራው የግሎባል አላያንስ ትልቅ ድርጅት አለ። ከነዚያ ውስጥ በቦርድ በ11 የሚተዳደር ሰዎች የራሳቸው የሆነ የፖለቲካል ኦፒኒየን ሊኖራቸው ይችላል። እኛ ግን ለህብረተሰቡ ኢትዮጵያም ላለው እዚህ ላለውን ባበረከተው ይገባዋል ብለን ሪኮግናይዝ አድርገነዋል። ሌላ በዚህ አመት ደግሞ አምባሳደር ፍጹምን እንግዲህ እንደሚታወቀው በዚህ በኖርዝ አሜሪካ በሌላም ቢሆን ከዚህ በፊት በአምባሳደሮች እና በኢትዮጵያውያን በኮሚኒቲ የነበረው ግንኙነት ይሄ ነው የሚባል አልነበረም። ምናልባት ሰዎች ወይ ቪዛ ሊያገኙ ወይ ሲሄዱ ኤምባሲ ሲደረግ ብሎ እንቁላል መወርወር ነበረ። ያ ተቀይሮ አሁን ባለስተሳት ወደ 42-43 የሚሆኑትን ስቴት አሜሪካ ውስጥ ያሉትን በዚያ የሚኖሩ ኢትዮጵያውያንን በዙም አምባሳደሩ አነጋግሯል። የኮቪድ-19 ኢትዮጵያን ዲያስፖራ ሀይ ሌቭል አድቫይዘሪ ካውንስል ኦን ኮቪድ-19 በእሱ ሪኩዌስት 27 የሚሆን ሀይ ሳይንቲፊክ የሆነ ኤክስፐርትስ ተሰባስቦ በሳምንት ሁለት ቦርድ ያለው አንደኛው ኤግዜኪቲቭ ኮሚቴው በየቀኑ የሚገናኝ፣ ሌላው ደግሞ ካውንስሉ በሳምንት ሐሙስ ከ3-4 ሰዓት ቁጭ ብሎ አምባሳደሩን ቁጭ ብለው ስብሰባ ይደረጋል እና እንዲያውም ኢትዮጵያ ውስጥ አንዱ ምን አበረከተ ቢባል አንዱ ትልቁ ያበረከተው ፌስ ማስክ አስፈላጊነት ያኔ WHO CDC ይህንን በማይደግፍበት እና አቋም ባልወሰደበት ሰዓት እነዚህ ይሄ ኤክስፐርትስ ተሰባስቦ ጋቢም ቢሆን ኩታም ነጠላም አፍን መሸፈን ያስፈልጋል፣ ይሄ ቫይረስ የሚተላለፈው በአየር ነው ወይም ደግሞ እጅ ቫይረስ ያለበትን እቃም ሆነ ብረት ከነካ በእጅ ምክንያት ወደ አፍ ስለሚተላለፍ አፍን መሸፈን ቫይረስን የሚከላከላል፣ እጅንም ይከታተላል በሚል እምነት ለመንግስት ከባድ ጽሑፍ ቀርቦ እና ከኢትዮጵያ በጤና ጥበቃ ከተቋቋመው ታስክ ፎርስ ጋር ተባብረን ጤና ጥበቃ ማብረን ቮይስ አድርገን ያ አሁን እንደ ህግ ሆኗል። እና እንዲያውም አሁን በዓለም ላይ ብዙ ሰው ቫክሲኔሽን መቼ ይመጣል እያለ ይጠብቃል። እኛ የምንለው አሁን በእጃችን ያለው ቫክሲኔሽን ፌስ ማስክ ነው እና ደጋግመን ፌስ ማስክን፣ ፊዚካል ዲስታንስን፣
የፊትና አፍንጫ መሸፈን፣
ጭንብሉን፣ ፊዚካል ዲስታንስ፣ ሰው የበዛበትን ኤሪያ መጠንቀቅ፣ እጅን መታጠብ የሚሉት ቴስት ማድረግን ኢምፖርታንሱን እና ኮንታክት ትሬሲንግ የነሱን ኢምፖርታንት በቲቪ በተለያዩ የቴሌቪዥን ጣቢያዎች እንዲሁም በአርትስ ቴሌቪዥን ላይ ሳምንታዊ የሆነ የኮቪድ-19 ፕሮግራም ሁሉ የዚህ ዲያስፖራ ያሉትን ኢትዮጵያኖች ይደረግ ነበር እና ይህንን ፕሮግራም ከላይ እንደ ፓትሮን አሁኑ ይመርቱ የነበሩት አምባሳደር ፍጹም ናቸው። እና ይሄ እንዴት ነው ኤምባሲው ለኢትዮጵያውያኖች መገልገያ የእናንተ ነው የሚል መልእክትና በኤምባሲው እና በኮሚኒቲው ጥሩ ብሪጅ ተመስርቷል። ያ ማለት ደግሞ በኮሚኒቲ እና በኢትዮጵያ ጥሩ ብሪጅ እንደማለት ነው። እና እንደዚህ አይነት አስተሳሰባቸው ያላቸውን ሰዎች ሌላ ምን አይነት የፖለቲካ የምን ፓርቲ ናቸው የሚለው እኛ እሱን አናይም። እኛ የምናየው አንድ ሰው ባለበት ስራ ላይ አበበን ቢወንድ ከሚሰራው በላይ ላይ ለኮሚኒቲው ፖዘቲቭ የሆነ ኢምፓክት አምጥቷል ወይ ነው። እና ሰዎች በሚያመጡበት ጊዜ ደግሞ ያንን ሪኮግናይዝ ማድረግ ያስፈልጋል። ሮል ሞዴል ሰዎች ሲሆኑ እነሱን በርቱ ጎብዙ ማለት የበለጠ እንዲያውም ከሚሰሩት የበለጠ ሊሄዱ ይችላሉ። በዓለም ደረጃም እኮ ለዚህም ነው እኮ ኖቤል ፕራይዝ ምንም የሚሰጠው የተለያዩ እውቅና እንደነዚህ አይነት አስተሳሰብ የበለጠ እንዲዳብርና አገሮቹ በፍቅር እንዲተሳሰሩ ለማድረግ ነው። ሌላው ለምሳሌ ከሜዮ ክሊኒክ ፕሮፌሰር ባውል ለ20 ዓመት ያህል እየተመላለሰ የኢትዮጵያ ኒውሮሎጂ ዲፓርትሜንትን ከነ ዶክተር ጉታ ከነ ዶክተር መናጋ ጌታውን ጋር እንግዲህ እሱ መጀመሪያ ሲንጀምር አንድ ላይ ነው። እንዲያውም ምናልባት ከኔ ቀደም ሳይል አይቀርም ሲጀምር። ግን የዩኒቨርሲቲው ኒውሮሎጂ እንዲቋቋም ኤንአይች ብዙ መጽሐፎችን የቻለው ኤንአይች ነው። ወርልድ ባንክ የዲያስፖራ ፕሮግራም ደግሞ ኔትወርኩን በፒፕል ቱ ፒፕል በኩል እንደዚያ ነው ስታብሊሽድ ሆነው እና ኬዞቹን ደግሞ እዚያ በሚማሩበት ጊዜ ዶክተር መላ ፕሬዚዳንቱና ኬዞችን ወደ ውጭ ለሚያ ትልካለች። የተለያዩ ከኒውዮርክ ከአውሮፓ ከኬዝ ዲስከስ ይደረጋል። ፊድባክ ለነሱ ተመልሶ ይሰጣል። በእንደዚህ መልኩ ነው አሁን ዛሬ ራሳቸውን ችለው እንዲያውም ከሌላ ከአፍሪካ ሀገር እየሄዱ ሁሉ እነሱ ጋር ትሬን እንደሚያደርጉ ነው የማውቀው። እና እሱን አሁን ሪኮግናይዝ አረግ ነው እሱ እንግዲህ የኢትዮጵያ ፍሬንድስ ኦፍ ኢትዮጵያ ነው የግድ ኢትዮጵያ ብቻ መሆን የለባቸውም።
ዲሞክራሲ በተግባር በአስፈጻሚው አካል የሚቀርበውን የሥራ አፈጻጸም ሪፖርት በጥንቃቄ መመልከትና መመርመር ይገባል ሲሉ የተፎካካሪ ፓርቲዎች መሪዎች አሳስበዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በፖለቲካ ምህዳሩ አሳታፊነት ይጎድለዋል ሲሉ ምጣኔ ሀብቱን በማነቃቃትና በፕሮጀክቶች አፈጻጸም ያሳየውን እርምጃ ግን አድንቀዋል። መለስካቸው አማሃ ተጨማሪ አለው።
ጠቅላይ ሚኒስትር አብይ አህመድ ትናንት የሕዝብ ተወካዮች ምክር ቤት አባላት ለሰነዘሩላቸው የተለያዩ ጥያቄዎች የሰጧቸውን መልሶችና ማብራሪያዎችን በተመለከተ የተፎካካሪ ፓርቲዎች ያላቸውን አስተያየት ቪኦኤ ጠይቋል። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱልቃድር አደምን ከጠቅላይ ሚኒስትሩ መልሶች ተነስተው የሀገሪቱ ኢኮኖሚ፣ የፖለቲካና ማኅበራዊ ጉዳዮች በተነሱበት መልክና ይዘት ያለው አስተያየት ምንድን ነው አልኳቸው።
ትራንዚሽን ላይ እንዳለ ሀገር በርካታ ችግሮች አሉ። በኢኮኖሚው ላይ፣ በፖለቲካው ላይ፣ በተለይ በሰላምና መረጋጋት ላይ ከፍተኛ የሆነ ችግር አለ። ጠቅለል ባለ ሁኔታ ሪፖርት አቅርበዋል። እንግዲህ አንድ አስፈጻሚ አካል በየጊዜው የሚሰራቸውን ስራዎች ለህግ አውጪው ወይም ለበላይ ተቆጣጣሪው ሪፖርት ማድረግ አለበት። ይህንን ሪፖርት እንዳለ መውሰድ አይቻልም። የሚቀርበው ሪፖርትና መሬት ላይ ያለውን እውነታ በደንብ መፈተሽ እና ለይቶ ማየት ያስፈልጋል። አንዳንዴ ችግሮችን አቅልሎ የማቅረብ ነገር፣ ስኬቶችን ደግሞ አጋኖ የማቅረብ ነገር ሊኖር ስለሚችል በዛ ሁኔታ ነው መታየት ያለበት። ህዝቡም ሊያየው የሚገባው በዛ መንገድ ነው።
የጠቅላይ ሚኒስትር አብይ አስተዳደር አሁን በሚገኝበት ሁኔታ ጠንካራ ጎኑ ምንድን ነው? ደካማውስ ምንድን ነው? በእናንተ በፓርቲያችሁ ሚዛን
እንግዲህ ሰፋ ያለ ጥያቄ ነው። እነዚህ ትኩረት ሊሰጠው ይገባል ብለን ቁልፍ ብለን ከምናስበው አንዱ የፖለቲካውን ማስቀደም የምንፈልገው፣ እዛም ውስጥ ደግሞ የሰላምና መረጋጋቱን እና ከብሔራዊ መግባባት አንጻር ያሉትን ችግሮች መጀመሪያ ማየት ያስፈልጋል። ከዚሁ አንጻር ስናየው የዶክተር አብይ መንግስት ለውጡ ሲጀመር የገባው ቃል አለ። ባለፈው ሁለት አመት ተኩል ደግሞ የተሰሩ ስራዎች አሉ። ህዝብ ሲጠብቀው እና ተፎካካሪ ፓርቲዎችም ስንጠብቀው ከነበረው አንጻር እየተሰራው በፖለቲካው ረገድ በጣም አነስተኛ ነው ብለን ነው የምናስበው። ባለፈው አመት ከሚጠበቁ ዋና እውነቶች አንዱ ምርጫ ነበረ። ያ ምርጫ በኮቪድ ምክንያት ሲተላለፍ የተፈጠረውን ህገ መንግስታዊ አጣብቂኝ ለማለፍ መንግስት እና ገዢው ፓርቲ የሄደበት ሁኔታ አሳታፊ አልነበረም። በዛ ላይ ብዙዎቻችን ተቃውሞዎችንን ገልጸናል። አሁን ላይ ሲታይ ኢትዮጵያ እንግዲህ ብዙዎች እንደሚገልጹት ተፎካካሪ ፓርቲዎችም ሌሎች ባለድርሻ አካላትም ከፍተኛ የሆነ የፖለቲካ አጣብቂኝ ውስጥ ነው ያለችው። ለዚህ ችግር በዋናነት የሚጠቀሰው የገዢው ፓርቲ እና መንግስት ሀገሪቱን እየመሩበት ያለው ሁኔታ በዋናነት እንደ ችግር ይጠቀሳል።
እንደው ጠንካራ ጎን የሚሉት የለም?
እዚህ መንግስት እንደ ስኬት መጥቀስ የምንችላቸው ነገሮች አሉ፣ የሉም ለማለት አይደለም። በተለይ ኢኮኖሚው ላይ ካየን ባለፈው አመት የህዳሴውን ግድብ ከነበሩበት በጣም በርካታ ችግሮች አውጥቶ የመጀመሪያውን ራስ ውሃ እንዲሞላ ማድረግ ትልቅ ሰክሰስ ነው። ችግሮቹን እናቃቸዋለን በስፋት እና ይሄ አንድ ስኬት ተደርጎ መወሰድ አለበት። አካባቢ ጥበቃ ላይ በአረንጓዴ አሻራ መንግስት የሰራው ስራ ትልቅ ስኬት ነው ብለን ነው የምናስበው። እንደ ሀገርም የሚያኮራ ተግባር ነው እና እነዚህ ስኬቶች ባሉበት ሁኔታ በፖለቲካዊ ሰክሰስ ደግሞ አሳታፊ የሆነ የፖለቲካ ምህዳር ቢኖር መጀመሪያ አካባቢ ላይ ከሁለት አመት ተኩል በፊት ሰፋ ብሎ የነበረው ስፔስ አሁንም ቀጥሎ ቢኖር ኖሮ ሀገራችን አሁን ካለችበት ሁኔታ በጣም የተሻለ የኢኮኖሚም የፖለቲካም ሁኔታ ላይ እንደርስ ነበር።
በገዢው ፓርቲ እግር ወይንም ጫማ ውስጥ እናንተ ራሳችሁን አስገብታችሁ ምን ልናደርግ እንችል ነበር ባለው ሁኔታ ከሚል አኳያ
ጥሩ ጥያቄ ነው ያነሳው። ነጻነትና እኩልነት ፓርቲ በአሁኑ ሰዓት ሀገሪቱን በሚመራው ፓርቲ ቦታ ቢሆን ኖሮ ብዙ ነገሮችን ማንሳት ይቻላል። ግን መሰረታዊና የመጀመሪያው ስራችን የሚሆነው ኢትዮጵያ ውስጥ ያለውን የፖለቲካ ውጥረት ለማርገብ፣ ሰላምና መረጋጋትን ለማምጣት የመጀመሪያ ስራችን የሚሆነው ብሔራዊ መግባባት ነው። ይህንን ጉዳይ ላለፉት ቢያንስ አንድ አመት ስናቀነቅን በዚህ ጉዳይ ላይ ጽሁፎቹን እየጻፍን የሚመለከታቸውን ባለድርሻ አካላት እንጎተጉት ቆይተናል። የመጀመሪያ ኢትዮጵያ ላይ የሚያስፈልገው ስራ ብለን የምናምነው የሚሰሩ የልማት ፕሮጀክቶች እንዳሉ ሆኖ፣ ሌሎች ኢኮኖሚያዊ ስራዎች እንዳሉ ሆኖ ብሔራዊ መግባባትን ማምጣትና ኢትዮጵያ ውስጥ ለረጅም ጊዜ ሳይፈቱ ያሉ ቁርሾችን፣ ቂሞችን አጥፍተን ሁሉንም ያስታከሰ የፖለቲካ ስፔስ ሲኖረው ከዛ ነው የምንጀምረው ብለን እናስባለን። እና ይሄንን በማድረግ ማህበራዊ ችግሮቻችንን፣ የምጣኔ ሀብት ችግሮቻችንን እንዲሁም የፖለቲካ ችግሮችን መፍታት እንችላለን። ስለዚህ በብልጽግና ጫማ ውስጥ ብንሆን የምንሰራ የመጀመሪያ ስራ የብሔራዊ መግባባትን ለመፍጠር ጥረት ማድረግ ነው የሚሆነው።
ለኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ያቀረብኳቸው ጥያቄዎችም ተመሳሳይ ነበሩ።
ብዙ ጉዳዮችን የዳሰሱት ለምሳሌ የኢኮኖሚውን በተመለከተ 6.1 የጠቀሱት እውነት ለመናገር ከዚህ በፊት ከነበረው አንጻር ስናየው ወደ እውነታው የቀረበ ነው ማለት ይቻላል። እና ከዚህ በፊት 2 ዲጂት እንደተባለ ዝም ብሎ የሚገለጽ የነበረው አሁን ትንሽ የመስተካከል ሁኔታ እንዳለ ማየት ይቻላል። ከዛ በተረፈ ወደ 3 ሚሊዮን የሚሆን የስራ እድል መፈጠሩን የገለጹበትም አለ። እነዚህ ሁሉ በአጠቃላይ እንግዲህ እውነት መሆናቸው የሚረጋገጥበት የኢኮኖሚ እድገቱ የእውነት መሆኑ የሚታይበት አሰራር ያስፈልጋል። አሁን ያለንበት ሁኔታ በኮሮና ወረርሽኝ፣ በአንበጣውም፣ በጎርፉም በጣም ሀገር በብዙ አቅጣጫ የተመታንበት ነው እና በዚህ ሁኔታ 6.1 ራሱን የቻለ ትልቅ ነው ብሎ መናገር ይቻላል። ግን ተሪውም መስካሪውም ራሱ ሲሆን እውነት ያሳጣል እና ሌላ ባለ የሚመዘንባቸው ሌሎች መንገዶች ቢኖሩ ጥሩ ነው። ህጋዊ አሰራሮችን በተመለከተ ፍርድ ቤት ውሳኔ ፖሊስ ላለመፈጸሙ የተለያዩ እስረኞች ላይ የገለጹት ነገር በጣም ገርሞኛል። ምክንያቱም የአስፈጻሚው ቁንጮ ሆነው እያለ ልክ እንደ ሌላ እንደ ሶስተኛ ወይም እንደ ሁለተኛ ወገን እንዲህ መደረግ የለበትም እንዲያ መደረግ አለበት የሚለው አገላለጽ እውነት ነው። ፍርድ ቤት ማክበር አለበት። አስፈጻሚው ያላከበረውን መንግስት ያላከበረውን ፍርድ ቤት ሌላው እንዲያከብረው የመናገር ሞራል የለ። ይህን ግን በተግባር እንዲያደርጉት እንፈልጋለን እና እሳቸው የሚያዝዙት ወታደር የሚያዝዙት ፖሊስ አለመፈጸሙን እያዩ እየሰሙ ይሄ ልክ አይደለም በሚል ትችት ብቻ ማለፋቸው ትክክል አይደለም እና አሁንም ቢሆን ተግባራዊ መሆን አለበት። እኛ በ91ም በ92ም በ93ም አካባቢ እንዲሁ አይነት ሙከራዎች ነበሩ። ግን ሰዎች ታስረው እንዲቀርቡ ሁሉ ፍርድ ቤት ሲያዝዙ ትዝ ይለናል እና አሁንም ቢሆን የፍርድ ቤቶች ትዕዛዝ እንዲከበሩ ማድረግ ፈጸሙ ማድረግ ነው እንጂ መስጠት አይደለም የሚገባቸው።
የጠቅላይ ሚኒስትር አብይን አስተዳደር ሲገመገሙት አሁን በሚገኝበት ሁኔታ ጠንካራ ጎኑ ምንድን ነው? ደካማውስ ምንድን ነው? እስቲ ባጭሩ ይንገሩኝ።
ይህንን ባጭሩ መግለጽ እንደሚቻል እርግጠኛ አይደለሁም። ኢትዮጵያ ውስጥ ላለፉት 20-30 ዓመታት ዘውገኝነት ከኢትዮጵያዊነት ጋር የኖረበት ሀገር ነው። በመንግስት ደረጃ፣ በስቴት ደረጃ፣ በመንግስት ሚዲያዎች ዘውገኝነት ኢትዮጵያዊነትን፣ አፈርተኝነት ዜግነትን እንዲያጠላበት ተደርጎ ነው ሲሰበክ የነበረው እና ይህንን በቀል መጀመሪያ ዜግነትን ከዚያ ቀጥሎ ደግሞ የትኛውም ማህበረሰብ ከየትኛውም ሃይማኖት እንምጣ ያንንም አክብረን የምንሄድበትን ነገር በኢትዮጵያ ውስጥ እንደገና መሰረት እንዲይዝ ኢትዮጵያዊ ዜግነት መሰረት እንዲይዝ የሚያደርጉትን ጥረት በእውነት የምናደንቀው ነው። በተለይ ከኢህአዴግ ውስጥ ወጥተው ያንን ማድረጋቸው በጣም ትልቅ መርታ ነው። በዘር የተሰባሰበውን የኢህአዴግ ድርጅት አሳምነው ወደ ህብረ ብሔራዊ ፓርቲ መቀየራቸውን በጣም ትልቅ ነገር ነው። ከዛ በተረፈ በፕሮጀክት ደረጃም እየሰሯቸው ያሉ በጣም መልካም ነገሮች ከጎረቤት ሀገሮች ጋር የፈጠሯቸው መልካም ግንኙነቶች አጠቃላይ በጥሩ ሊጠቀሱ የሚችሉ በጣም ግልጽ የሆኑ መልካም ስራዎች እንዳሉ እናውቃለን። በአንድ ቃል ለማጠቃለል የትውልዱ ፕሮጀክት የሆነውን የህግ የበላይነት የማስከበር ሰላምና መረጋጋት የማረጋገጥና ወደ ዲሞክራሲያዊ ስርዓት የመሻገርን ብዙ ጊዜ በ1953 በ1967 ቢያንስ በዘመናዊ ኢትዮጵያ 4-5 ጊዜ ፌል ያደረግንበትን ፕሮጀክት በትክክል ወደ ዳር በመግባት ደግሞ ወደ መዳረሻው ለመውሰድ ደግሞ በጣም ውስንነቶች ይታያል።
በጣም አመሰግናለሁ አቶ የሺዋስ።
እኔም አመሰግናለሁ። በርቱ።
ሴቶችና ቤተሰብ ሶማሌዎቹ እናትና ልጅ ፋርቱን አደንና ኤልዋድ ኤልማን በግጭት ወቅት ራሳቸውን ለአደጋ አሳልፈው በመስጠት ሌሎችን የማዳን ሥራ ለሚሰሩ ሰዎች በየዓመቱ ዕውቅና የሚሰጠው የአሮራ ሽልማት የዘንድሮ ተሸላሚ ሆነዋል። ሳሌም ሰሎሞን ያጠናቀረችውን ዘገባ ስምኝሽ የቆየ ለሴቶችና ቤተሰብ ፕሮግራም አዘጋጅተዋለች።
ፋርቱን አደንና ልጇ ኤልዋድ ኤልማን ኤልማን ፒስ የተሰኘ ጾታዊ ጥቃት ለደረሰባቸው የማገገሚያና በልጅነታቸው ወደ ውትድርና እንዲገቡ ለተደረጉ ህጻናት የስራ ስልጠና የሚሰጥ ተቋም ያስተዳድራሉ። እናትና ልጆቹ ሲስተር ሶማሊያ የተሰኘ በሶማሌ ውስጥ ያስገድዶ መድፈር ጥቃት ለደረሰባቸው የህክምናና የምክር አገልግሎት በመስጠት የመጀመሪያው የሆነ ማዕከልም አቋቁሟል። እንደ ፈረንጆቹ አቆጣጠር በ2010 ዓመተ ምህረት ማዕከሉ ሲቋቋም የሶማሌ ፕሬዝዳንትን ጨምሮ በርካታ ፖለቲከኞች በሶማሌ ውስጥ አስገድዶ የመድፈር ተግባር እንደሚፈጸም የሚክዱበት ወቅት ነበር። ስለ አስገድዶ መድፈር ወሬውንም ማንሳት አጥብቆ የተከለከለ እንደነበር ኤልማድ ኤልዋድ ታስታውሳለች።
የሴቶችና የልጃገረዶችን ስቃይ እንደተለመደ ነገር ቆጥረን ተቀብለነው ነበር የምንኖረው። በማህበረሰቡ መካከል ግን የአደባባይ ምስጢር ነው።
ኤልዋድ የማዕከሉ ሰራተኞች ጥቃት የደረሰባቸው ሰዎች እርዳታ ከፈለጉ የሚደውሉበት የጥሪ መስመር ከፍተው ማስተናገድ ሲጀምሩ ብዙ ማስፈራሪያዎች ይደርስባቸው እንደነበረም ትገልጻለች።
የስራ ባልደረቦቻችን ለእስርና ለእንግልት ተዳርገዋል። ማዕከላችንም ተዘግቶ ነበር። ይህ የሆነው የዛሬ 10 ዓመት ገደማ ነበር። የዛኔ ከ70 ዓመት አዛውንት ሴት አንስቶ እስከ 2 ዓመት ህፃን ልጅ ድረስ ጾታዊ ጥቃት የሚደርስባቸው ሴቶች የሚያሳልፉት ችግር በግልጽ አይታወቅም ነበር። ተጠያቂ የሚሆንም የለም።
ማዕከሉ ግን እነዚህን ሁሉ ችግሮች ተቋቁሞ በሶማሌ ውስጥ የሚገኙ 9 ክልሎች ውስጥ በሀገር ውስጥ ድጋፍ የሚንቀሳቀሱ ቅርንጫፎችን ማስፋፋት ችሏል። በአንድ ወቅት ችላ ይባል የነበረው የሴቶች ችግርም አሁን የሴት ህግ አውጪዎች ባሉበት ፓርላማ ውስጥ ክርክር ይደረግበታል።
ገና ብዙ ርቀት መጓዝ ይጠበቅብናል። ግን ደግሞ ስለ ጉዳዩ እንኳን ማውራት ከማይቻልበት ጊዜ ተነስተን ነው እዚህ የደረስነው። ምንም አይነት አገልግሎት ያልነበረበትን ጊዜ አልፈን አሁን በርካታ አገልግሎት ሰጪዎች ያሉበት ጊዜ ላይ መድረስ ብቻ ሳይሆን ፓርላማ ውስጥ ከ11% እስከ 12% የሴቶች ተሳትፎ ያለበት ጊዜ ላይ ደርሰናል።
እናትና ልጆቹ ፋርቱን አደንና ኤልዋድ ኤልማን የስራቸው እውቅና አግኝቶ የሰው ልጆችን የማንቃት ስራ ለሚሰሩ የሚሰጥ የ2020 አውሮራ ሽልማት ተሸላሚ ሆነዋል። ሽልማቱ በየአመቱ ራሳቸውን ለአደጋ አሳልፈው በመስጠት ሌሎችን የማዳን ስራ ለሚሰሩ ሰዎች የ1 ሚሊዮን ዶላር የገንዘብ ሽልማት ይሰጣል። የአውሮራ ሽልማት የጋራ መስራች የሆኑት ቫርታን ግሪጎሪያን ሽልማቱ ለሰው ልጆች ትልቅ ስራ ለሰሩ ሰዎች እውቅና የሚሰጥ መሆኑን ያስረዳሉ።
Symbol of hope, action, and transcendence.
የተስፋ የድርጊትና የማደግ ምልክት ነው። ድንበርን፣ ሃይማኖትን፣ አመለካከትን አልፎ የሚሻገር ነገር ግን ደግሞ መሰረታዊ መልካምና እውነተኛ የሆነ የሰው ልጆች ሁሉ አንድ መሆናቸውን የሚያረጋግጥ ነው።
ኤልማን ፒስ የተሰኘው ተቋምም በህይወት የሌለው የፋርቱን አደን ባለቤት ይሌ ነበረውን መሳሪያውን ጣል፣ እስክርቢቶ አንሳ የሚል መፈክር ይጠቀማል። የፋርቱን ባለቤት በህይወት ያለ የመብት ተከራካሪ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1996 ዓመተ ምህረት ነበር ከቤቱ አቅራቢያ የተገደለው። አሁን ተቋሙ እንደ አልሻባብ የመሳሰሉ የትጥቅ ቡድን አራማጆችን ትተው ለሚወጡ ልጆች የምክር አገልግሎትና የስራ ስልጠና እንደሚሰጥ ፋርቱን ታስረዳለች።
You hear Al-Shabaab, you expect the worst.
አልሻባብ የሚለውን ቃል ስትሰሚ አስፈሪ ነገር ነው የሚታይሽ። ነገር ግን አብረሻቸው ስትይና እንዴት እንደሚጫወቱ እንደሚማሩ ስታይ ገና ልጆች መሆናቸውን ትረጃለሽ። አዲስ ህይወት ለመኖር እድል ሊሰጣቸው ይገባል።
ኤልዋድ ኤልማንም ለነዚህ ህፃናት የሰላም አማራጭ ልንሰጣቸው ይገባል ስትል ከእናቷ ጋር ተስማማለች። ወደ ውጊያ የሚገቡ ሰዎችን ስንቀንስ ግጭቶችንም አብረን እንቀንሳለን ብላ ታምናለች። ከመንግስት ጋር በተደረገ ስምምነት እጁን የሰጠ ወይም ተላልፎ የተሰጠ ልጅ ከኤልማን ፒስ ተቋማት ወደ አንዱ በ72 ሰዓት ጊዜ ውስጥ እንዲገባ ይደረጋል። እነዚህ የቀድሞ ተዋጊ የነበሩ ልጆች የሰዓት ወይም የመኪና ጥገና የመሳሰሉ ስልጠናዎችንም ይወስዳሉ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬ፣ እኔም ያስተናገድኳችሁ ያመሸሁት ሰለሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ለአፍታ ይዘናጉ። ኮሮና ቫይረስ አያንቀላፋም። ይጠንቀቁ። ራስዎን ይጠብቁ። ሰላም ጤና ይስጥልን። በደህና አደሩ።